ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ። የእግዚአብሔር ፈቃዱ ሆኖ በነበርንበት ስፍራ ጠብቆን እንደገና ደግሞ ለዚህች ለተወደደች ምሽት እንድንበቃ እነሆ ምረቱን አብዝቶልናል። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የዮሐንስ ወንጌል መጽሐፍ ጥናታችንን እንቀጥላለን ማለት ነው። ከምዕራፍ 14 እግዚአብሔር በዚህ ውስጥ በጌታ መንፈስ ቅዱስ አስተማሪነት ታላላቅ ነገሮችን እንደሚያስተምረን እናምናለን። እስቲ በማስቀደም ዝማሬና
ትርፉ ሞት ነውና ነፍሴ አትወላውይ አይጠቅምሽምና ነገር ግን ነፍሴ ሆይ ለእግዚአብሔር ተገዢ በረከትሽ ይብዛ ለአምላክሽ ታዘዢ በመቅደሱ ሆነሽ ምስጋናውን አብዢ በተከፈለ ልብ ለምን ትኖሪያለሽ የሁለት ጌቶች ባሪያ እንዴት ትሆኛለሽ ነፍሴ ሆይ ምረጪ ማንን ትወጃለሽ ከኢየሱስ ከዓለም የቱን ታመልኪያለሽ በጌታ ቤት ኖረሽ ፍሬ አላፈራሽም ወደ ዓለምም ሄደሽ አልተቃናልሽም እንደ ስጋሽ ምኞት አተሳካለሽም ተቅበዘበሽ እንጂ ነፍሴ አልተደሰትሽም ስለዚህ ነፍሴ ሆይ በእግዚአብሔር ታመኚ እንደ ቀድሞ ኑሮሽ ብቻሽን አትሆኚ አሁንም ነፍሴ ሆይ እግዚአብሔርን ባርኪ በሆነ ባልሆነው ሰላም አታውቂ።
ንጸል ጌታ ኢየሱስ ክርስቶስ አንተ የሰውን ሕይወት በምትነካበት ጊዜ ሁለንተናው ይለወጣል። እግዚአብሔር ሆይ ስምህ ለዘላለም የተመሰገነ ይሁን። ይህንን የሚመስል ጌታ ስለሰጠን እጅግና መሰግናለን። በዚህ ሰዓት ደግሞ እዚች ምሽት አንተ ቀርበ ጌታ ሆይ እንድታስተምረን እንጠይቃለን። እግዚአብሔር አምላካችን ሆይ በቃልህ መሰረት እንዳናድግ የሚተናኮለንን ሐሳባችንንም ሊበትን የሚያደባውን ያንን ውሸታም ዲያብሎስ በጌታ በኢየሱስ ክርስቶስም ከኛ ይርቅ ዘንድ እንቃወማለን። እግዚአብሔር ሆይ በብዛት በኃይል በስልጣን በእኛ መካከል ተገኝ፣ ቃልህንም አስተምረን። ስለ ያውና ስለ ታላቁ ስምህ ስትል ስማን፣ አሜን።
አድማጮች ከዮሐንስ ወንጌል ምዕራፍ 13 ኢየሱስ የደቀ መዛሙርቱን እግር ማጠብ አስመልክቶ ታላቅ መንፈሳዊ ትምህርት መማራችን ይታወሳል። በዛሬው ምሽት ክፍለ ጊዜያችን ደግሞ ቀጣዩን ምዕራፍ ማለት ነው ምዕራፍ 14ን ጌታ በረዳን መጠን አብረን እናጠናለን። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና የዮሐንስ ወንጌል ምዕራፍ 14ን ተመልከቱ። የዚህ ዮሐንስ ወንጌል ምዕራፍ 14 አብይ ሐሳቡ ኢየሱስ ደቀ መዛሙርቱን አጽናና የሚል ነው። አስተዋላችሁ? የዚህ ዮሐንስ ወንጌል ምዕራፍ 14 አብይ ሐሳቡ ኢየሱስ ክርስቶስ ደቀ መዛሙርቱን አጽናና የሚል ይሆናል። ወዳጆቼ ትክክለኛውን አቅጣጫ ተከትለን እንድናነብ ስለሚረዳን የመጽሐፍ ቅዱስ ምዕራፎች አመዳደብ በጣም አስፈላጊ ነገር ነው። ከዚህ ምዕራፍ መመልከት እንደሚቻለው ግን አንዳንድ ጊዜ ምዕራፉ አጉል ቦታ ላይ የሚያቆምበት ጊዜ አለ። ምዕራፍ 14 መጀመሪያ ላይ ጌታ የተናገረው ምዕራፍ 13 ላይ ለጴጥሮስ ሲናገር የነበረው ነገር ቀጣይ ነው። አስተዋላችሁ? ምዕራፍ 14 መጀመሪያ ላይ ጌታ የተናገረው ምዕራፍ 13 ላይ ለጴጥሮስ ሲናገር የነበረው ነገር ቀጣይ ነው ማለት ነው። ነፍሱን እንኳን ቢሆን ለጌታ እንደሚሰጥ ስምዖን ጴጥሮስ ተናግሮ ነበር። ጌታ ግን ዶሮ ከመጮሁ በፊት 3 ጊዜ እንደሚክደው ነገረው። በኋላም መመልከት እንደሚቻለው ዶሮ አንዴ ሲጮህ ጴጥሮስ ግን 3 ጊዜ እንደካደው እናያለን። ከእንግዲህ በክህደቱ ተሳቆ በዚያው እንዳይቀር ይልቁንም ከርሱ ጋር ያለው ንብረት እንደገና እንዲያድስ ለማሳሰብ ነበር ጌታ ይህን የተናገረው። በዚህ ምዕራፍ ውስጥ ያለውን ጌታ የተናገረው ጴጥሮስን ለማጽናናት ነበር። ከዚያ ጊዜ አንስቶ እስከዚህ ጊዜ ድረስ ለብዙዎች መጽናኛ መሆን ይችላል። እስቲ ቁጥር 1ን እንመልከት። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ የሚልን ቃል እናገኛለን። ይህንን የተናገረው ጌታ ኢየሱስ ክርስቶስ ነው። በአሁኑ ጊዜ ወዳጆቼ በዓለም ያሉ ሰዎች ሁሉ ሰላምን ይፈልጋሉ። ሰላም በልባቸው ውስጥ እንዲሰፍን ይፈልጋሉ። ይህን ሰላም መስጠት የሚቻለው ደግሞ ኢየሱስ ብቻ ነው። ለዚህ መሰረቱ ምን እንደሆነ ሲናገር ደግሞ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ ይላል። ይህን የጌታ ንግግር በግሪክ ቋንቋ በተጻፈው መጽሐፍ ቅዱስ ውስጥ ስናነብ ትእዛዝ ሆኖ እናገኘዋለን። በእግዚአብሔር እመኑ፣ በእኔ ደግሞ እመኑ ይላል። የዚህ አይነቱ እምነት በአእምሮ የምናውጠነጥነው ሳይሆን እርምጃ እንድንወስድ የሚያደርገን ነው። ለምሳሌ ያህል መኪናዬ እቤት ልታደርሰኝ አቅም እንዳላት አምናለሁ፣ ግን ወደ ቤቴ ልታደርሰኝ የምትችለው እንዴት ነው? ስላመንኩባት ብቻ ነውን? በፍጹም ስላመንኩባት ብቻ ሳይሆን ስላንቀሳቀስኳትም ጭምር ነው። በክርስቶስ እናምን እንግዲህ እንዲሁ ነው። እናምንበታለን፣ ስለዚህም ራሳችንን አሳልፈን እንሰጠዋለን። በእግዚአብሔር እመኑ፣ በእኔ ደግሞ እመኑ የሚለው አነጋገር ጌታ በርግጥ አምላክ ለመሆኑ አስተማማኝ ማስረጃ ነው። ኢየሱስ እኔ አምላክ ነኝ በማለት ተናግሮ እንደማያውቅ የሚያስተምር የሥነ መለኮት ፕሮፌሰር አውቃለሁ። ታዲያ በዚህ ከላይ ባነበብነው ጥቅስ ኢየሱስ ራሱን ከእግዚአብሔር ጋር እኩል ማድረጉ ካልሆነ ሌላ ምን እያለ ነው ሊባል ነው? አባባሉ ግልጽና የማያሻማ ነው። በእግዚአብሔር ማመናችን የሚያመለክተው ካዲዎች አለመሆናችንን ነው። ክርስቲያን እንድንሆን ከተፈለገ ግን በግል ሕይወታችን በክርስቶስ ማመንና በርሱ መታመን ይኖርብናል። ቁጥር 2ን በአባቴ ቤት ብዙ መኖሪያ አለ፣ እንዲህ ባይሆን ባልኳችሁ ነበር፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁና። ጌታ ኢየሱስ የአባቴ ቤት የሚለው የቱን ነው? በመጀመሪያ ደረጃ ይህን የምንኖርበት ግዙፍ ዓለም ማለቱ ነውን? የምንኖርባት ፕላኔት በጣም ትንሽ ከሚባሉ ፕላኔቶች አንዷ ናት። በዚህ ግዙፍ ፍጥረት ዓለም አንጻር ሲታይ የምንኖርባት ፕላኔት የነጥብ ወይም ደግሞ የኢምንት ያህል ናት። የምንኖረው በአባታችን ቤት ነው። ሰር ጀምስ ጂንስ የተባሉ ሰው ይህንን ፕላኔት እየሰፋና እየላቀ የሚሄድ ዓለም ብለውታል። በመጀመሪያ ሰዎች ይህን ግዙፍ ዓለም ተመልክተው ፀሐይ፣ ጨረቃና ኳክብት እንደ ኤሌክትሪክ አምፑል የሚያበሩለት ቤት አስበው፣ ከዚያም ሰዎች ብዙ ምርምርና ጥናት ካደረጉ በኋላ
የምንኖርባት ዓለም በፀሐይ ዙሪያ ከሚሽከረከሩ ፕላኔቶች አንዷና ከትንንሾቹ ፕላኔቶች የምትመደብ መሆኗን ደርሰውበታል። ከሌሎች ፕላኔቶች ጋር በአንድነት በጋላክሲ ውስጥ ሆነው ነው ያለነው። የምርምራችን አድማስና እይታችንን ባሰፋን መጠን ደግሞ ሌሎች ጋላክሲዎች መኖራቸውና ካሉት ብዙ ጋላክሲዎች መካከለም የኛ አንዱና በጣም ትንሽ እንደሆነ እንረዳለን። የቅርብ ጎረቤታችን የሆነችው አንድሮሜዳ የምትባል ሰማያዊ አካል ከኛ 2 ሚሊዮን የብርሃን ዓመት ትርቃለች። ባሻገር ደግሞ ካሳርስ የሚባሉ አካላት አሉ። በጀርመንኛ ቋንቋ ካሳርስ ማለት የማይታወቁ ማለት ነው። በጀርመንኛ ካሳርስ ማለት የማይታወቁ ማለት ነው። የስነ ፈለክ ሊቃውንት ካሳርስ ብሎ የሰየሟቸው ስለምንነታቸው ብዙም የሚያውቁት ነገር ባለመኖሩ ነው። የዚህ ፍጥረት ዓለም ስፋት ምን ያህል እንደሆነ ገና አልተደረሰበትም። ምናልባትም ማለቂያ ወይም መድረሻ የሌለውም ቢባል ሳይሻል አይቀርም። እንግዲህ ማለቂያ ወይም ፍጻሜ የሌለው ፍጥረት ዓለም ካለ ፍጻሜ የሌለው አምላክ ደግሞ አለ ማለት ነው። ጌታችን በአባቴ ቤት ብዙ መኖሪያ አለ ብሏል። እነዚያንም ቤቶች የሰራው እርሱ ስለሆነ ብዛታቸውንም ያውቃል። ደስ ያሰኘኛል ወይም ደግሞ ልበ ሙሉ ያደርገኛል። እንዴት ደስ ይላል ወዳጆቼ! እኔና እናንተ የከበርንና ዋጋ ያለን ፍጥሯን እንደሆንና አስባለን። በበኩሌ የማንንም ስሜት መጉዳት አልፈልግም። ይሁን እንጂ እግዚአብሔር ያዳነን ዋጋ ያለን ፍጥሯን ስለሆነ አይደለም። እኛ ብንጠፋም ከኛ የተሻለ መፍጠር ለእግዚአብሔር አይሳ ነው። የኛ ለመኖር በዚያ ዓለም የሚያስከትለው ጉድለት አይኖርም። እግዚአብሔር ግን በጣም ስለሚወደን እንድንጠፋ አልፈለግም። የወደደን ግን መልካም ስለሆነ አልነበረም። በአባቴ ቤት ብዙ መኖሪያ አለ ካለ በኋላ ደግሞ ኢየሱስ እንዲህ ባይሆን ባልኳችሁ ነበር ይላል። ይህን ማመን ወይም አለማመን የእያንዳንዳችን ምርጫ ነው። ስፍራ አዘጋጅላችሁ ዘንድ ሄዳለሁና የሚለው አረፍተ ነገር በጣም የሚያስገርም አባባል ነው። እንደሚታወቀው በዚህ ሰፊ ዓለም ብዙ መኖሪያ ስፍራዎች አሉ። ኢየሱስ ግን የርሱ ለሆኑት ለየት ያለ መኖሪያ ስፍራ እንደሚያዘጋጅላቸው ነው የተናገረው። በዚህ ባለንበት ግዙፍ ፍጥረት ዓለም በጣም ብዛት ያላቸው እውቀትና ማስተዋል ያላቸው ፍጥሯን አሉ። ዮሐንስም በራእዩ እነዚህን ፍጥሯንን አይቷቸዋል። እንግዲህ የፍጥረትን ብዛትና ስፋት ስንመለከት እንደኛ ያለውን ታናናሽ ፍጥሯን ማን ያስታውሰናል ብለን ልናስብ እንችላለን። ኢየሱስ ግን የርሱ ለሆነው ሁሉ ስፍራ ሊያዘጋጅልን ወደ ሰማይ ሄዷል። ይህ የሚያጽናና ነው። ሄጄም ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ መጣለሁ፣ ወደ እኔም ወስዳችኋለሁ ይላል። ቁጥር 3ን ይመለከቷል። እግዚአብሔር ወገኖቼ ሰዎችን ከዚህ ዓለም ውጪ እንደሚወስድ በመጽሐፍ ቅዱስ ውስጥ ለመጀመሪያ ጊዜ የተጠቀሰው በዚህ ስፍራ ነው። ይህ ተስፋ ለብሉይ ኪዳን ዘመን ቅዱሳን የተሰጠ ተስፋ አይደለም። እግዚአብሔር አብርሃምን ከዚህ ዓለም ውጪ እንደሚወስደው የነገረው ነገር የለም። ዘርህን እንደ ሰማይ ከዋክብት አበዛለሁ ነበር ያለው። ዘሮቹም በዚህ ምድር እንደሚኖሩ ነበር የነገረው። ለብሉይ ኪዳን ሰዎች እግዚአብሔር የሰጠው ተስፋ ጽድቅና ሰላም የሞላበትን ኑሮ በዚህ ምድር እንደሚሰጣቸው ብቻ ነበር። ይህም የሚያመለክተው እግዚአብሔር ለዚህ ምድር ያለው ዓላማ መፈጸሙን ነው። የእግዚአብሔር መንግሥት ሲባል የመንግስቱ በዚህ ምድር ስልጣን መያዝን የሚያመለክት አነጋገር እንደሆነ በበኩሌ አምናለሁ። በመዝሙረ ዳዊት 2:6 በመዝሙር 2:6 ላይ እግዚአብሔር እኔ ግን በተቀደሰው ተራራዬ በጽዮን ላይ ንጉሴን ሾምኩ ይላል። ይህ እግዚአብሔር ለዚህ ምድር ያለው ዓላማ ነው። አንድ ቀን ልጁ በዚህ ምድር እንዲነግስ ያደርጋል። መንግስተ ሰማይ ማለትም ይሄው ነው። ይህ እግዚአብሔር ለዚህ ምድር ያለው ዓላማ ሲሆን ለብሉይ ኪዳን ቅዱሳን የተሰጣቸው ተስፋ ይሄው ነው። ተከታዮቹን ከዚህ ምድር እንደሚወስዳቸውና እርሱ ባዘጋጀላቸውም ስፍራ አብረውት እንደሚወስድ ሲናገር ደቀ መዛሙርቱ ተደናግጧል። እንዲህ አይነት አባባል ሲናገር የመጀመሪያ ጊዜ ቢሆንም የመጨረሻው ግን አይደለም። ጳውሎስ ራሱም ቢሆን በአንደኛ ተሰሎንቄ ምዕራፍ 4 ጌታ ራሱ በመላእክት አለቃ ድምፅ ከሰማይ እንደ መላእክት አለቃ ወይም እንደ መለከት በሚመስል ድምፅ ከሰማይ እንደሚመጣ ይናገራል። የሚመጣውም የርሱ የሆኑትን ለመውሰድ ነው። አስቀድሞ በጌታ የሞቱ ይነሳሉ። ከዚያ በኋላ ደግሞ በሕይወት ያሉት አማኞች ጌታን ባየር ለመቀበል ይነጠቃሉ። እርሱ ባዘጋጀልን ስፍራም ለዘላለም ከጌታ ጋር እንሆናለን። ዮሐንስ በራእይ ምዕራፍ 21 አዲሲቱ ኢየሩሳሌም ከሰማይ ከእግዚአብሔር ዘንድ እንደምትመጣ ይናገራል። ከሐዋርያት ጀምሮ አማኞች ሁሉ ለዘላለም የሚኖሩት እዚያ ነው። ቁጥር 4ን እንመልከት። ወደም ሄድበትም ታውቃላችሁ መንገዱንም ታውቃላችሁ ይላችኋል። ጌታ ይህን ለደቀ መዛሙርቱ የተናገረው አሁንና እዚህ ካለው ነገር ትኩረታቸውን አንስቶ ስለመጪው ነገር እንዲያስቡ ለማድረግ ነበር። ከቁሳዊ ወደ መንፈሳዊው ከምድራዊው ወደ ሰማያዊው ልባቸውን እንዲያቀኑ ይፈልጋል። ኢየሱስ ስለ ሁለት ነገሮች ይነግራቸዋል። በመጀመሪያ ወዴት እንደሚሄዱ ይነግራቸዋል። ቀጥሎ ደግሞ እንዴት እንደሚሄዱ ይነግራቸዋል። ቁጥር 5ን ተመልከቱ። ቶማስም ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው። ከሐዋርያቱ አንዱ የነበረው ቶማስ ብዙውን ጊዜ ተጠራጣሪው ቶማስ በመባል ይታወቃል። ብዙውን ጊዜ መጠየቅና መጠራጠር ይወዳል። ጌታ ይህን ሰው ጌታዬና አምላኬ እንዲል ለማድረግ ጊዜ ወስዶበታል። ቶማስ እዚያ ስለነበርና በወቅቱ ያን ጥያቄ ማንሳቱ መልካም ነው። ጠቃሚ ጥያቄ ነበር ያቀረበው። እኔ ራሴ እዚያ ብሆን ኖሮ ያንን ጥያቄ ማቅረብ አይቀርም ነበር። ቶማስ ያንን ጥያቄ ባቀርብ ኖሮ እኔ መንገድ፣ እውነት፣ ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም የሚለውን የጌታን ምላሽ ባላገኘንም ነበር። ቁጥር 6ን ተመልከቱ። ይህ አባባል ራሱ እጥር ምጥን ባለ ሁኔታ የቀረበ ወንጌል ነው ማለት ይቻላል። ኢየሱስ መንገድ አመልካች ሳይሆን መንገድ ነው። አስተዋላችሁ ወገኖቼ? ኢየሱስ መንገድ አመልካች ወይም ጠቋሚ ሳይሆን መንገድ ነው ራሱ። ማንኛውም ቤተ ክርስቲያን ሆነ ያምልኮ ስርዓት ወደ እግዚአብሔር ሊያመጣን አይችልም። ወደ እግዚአብሔር የምንመጣ ወይም የምንደርሰው በክርስቶስ ብቻ ነው። እርሱ መንገድ ነው። ምርጫው ሁለት ነው። እርሱን ጌታና አዳኝ ማድረግ ወይም ያለ ማድረግ፣ በርሱ መታመን ወይም ያለ መታመን። ቀጥሎ ደግሞ ኢየሱስ እኔ እውነት ነኝ ይላቸዋል። እርግጥ ነው እርሱ እውነት ተናግሯል። ይሁን እንጂ እዚህ ላይ እኔ ራሴ እውነተኛ ነኝ እንጂ እውነት እናገራለሁ አይደለም ያለው። እርሱ እውነት ነው። እርሱ የእውነት መለኪያ ሚዛን ነው። ከዚህ በላይ እርሱ ሕይወት ነው። እርሱ ሕይወት የሚገኝበት የሕይወት ምንጭ ነው። በዚህ ቁሳዊ ዓለምና በመንፈሳዊ ዓለም ውስጥ ያለ ሕይወት በሙሉ ሕይወትን ያገኘው ከእርሱ ነው። በእኔ በቀር ወደ አብ የሚመጣ የለም በማለቱ ለተለያዩ ሃይማኖቶችና የአምልኮ ሥርዓቶች እቅጩን ነው የነገራቸው። ወደ እግዚአብሔር የምንደርስበት ብቸኛ መንገድ በእርሱ ብቻ ነው። ከጥቂት ዓመታት በፊት ከአንድ ሰው ጋር ስነጋገር መጽሐፍ ቅዱስን ማንበብ የምጠላው ግትር ወይም ቀኖናዊ ስለሆነ ነው አለኝ። እኔም ሰውየው ከተናገረው ጋር እንደምስማማ ነገርኩት። መጽሐፍ ቅዱስ በአቋሙ ግትር እንደሆነ ይበልጥ ሊያስረዳኝ ሞክሮ ለምሳሌ በማለት ይህንኑ ጥቅስ ነበር ያሳየኝ። እኔም ወዳጄ ሆይ ባልከው ሁሉ እስማማለሁ፣ ግን ግትርነትና በአቋም መጽናት ከእውነት ባሕርያት አንዱ መሆኑን እንዴት አላወቅም በማለት መለስኩለት። በቃ በአስተሳሰቧ ወዳጆቼ በጣም ጠባብና ግትር አቋም የነበራትን መምህር አውቃለሁ። በማንኛውም ሁኔታና በማንኛውም ጊዜ ቢሆን 2 + 2=4 እንደሆነ ግትር አቋም አላት። አስተውሉ ወገኖቼ፣ ፍራፍሬም ይሁን ወይም በሬ ወይም ብር ምንም ለውጥ የለውም። 2 + 2 ምንጊዜም ለእርሷ 4 ነው። ባንኮች የሚሰሩትም በዚህ ሕግ ነው። ወዳጆቼ አንድ ነገር አጥብቄ ልንገራችሁ፣ ምንጊዜም ቢሆን እውነት በአቋሟ ግትር ናት። በሌላ በኩል ደግሞ ግትር አቋምም ያለው ሁሉ ደግሞ እውነተኛ ነው ማለት አይደለም። አድማጮቼ እውነት የማያወላውል አቋም ሊኖራት ይገባል። እኔ ወደ አንድ ቦታ ለመሄድ አቅጣጫውን ስጠይቅ እርግጠኛ ካልሆነ ሰው መስማት አልፈልግም። ስለ ቦታውና ስለ ርቀቱ፣ የት ቦታ ሲደርስ መታጠፍ እንዳለብኝ በእርግጠኝነት ሊነግረኝ ከሚችል ሰው መስማትን ነው የምመርጠው። ኢየሱስ እኔ መንገድ ነኝ በማለት ከተናገረ ወዲህ በሚሊዮን የሚቆጠሩ ሰዎች ወደ እርሱ መጥቷል። በርግጥም ወደ መንግስተ ሰማይ የሚያደርስ መንገድ እንደሆነ ማረጋግጧል። ታዲያ ወዳጄ አንተስ ለምን አትሞክሩም? በርሱ በኩል ካልሆነ በቀር ወደ መንግስተ ሰማይ መድረስ እንደማይቻል ጌታ ራሱ ተናግሯል። ለምን በርሱ በኩል መጥተ እርግጠኛ አትሆንም? እንዴትስ መንገዱን እናውቃለን? በማለት በመጠየቁ ቶማስን ልናመሰግኖ ይገባል። እርሱ ያንን ጥያቄ ባያቀርብ ኖሮ በዮሐንስ ምዕራፍ 14 ቁጥር 6 የተሰጠውን መልስ ማግኘት ባልቻልንም ነበር። አስተዋላችሁ? ቶማስ ያንን ጥያቄ ባያቀርብ ኖሮ በዮሐንስ ምዕራፍ 14 ቁጥር 6 ጌታ የሰጠውን መልስ ማግኘት ባልቻልንም ነበር። አሁን ደግሞ ፊሊጶስ የሚባለው ሌላው ሐዋርያ ጣልቃ ይገባና ጥያቄ ያቀርባል። እንዲህ ይላል፣ እኔንስ ብታቁኝ አባቴን ደግሞ ባወቃችሁ ነበር፣ ካሁን ጀምራችሁ ታውቁታላችሁ አይታችሁትማል አለው። ፊሊጶስም ጌታ ሆይ አብን አሳየንና ይበቃናል አለው። ፊሊጶስ ረጋ ያለ ሰው ነው። የጴጥሮስ ተቃራኒ ነበር ማለት ይቻላል። በጣም በጥቂቱ ነው የሚናገረው። ስሙ የግሪክ ስለሆነ አንዳንዶቹ ግሪካዊ ነው የሚል ትርጉም አላቸው። ይሁን እንጂ አይሁዳዊ ሆኖም የግሪክ ስም ሊኖረው ይችላል። ፊሊጶስን ከሌሎች ልዩ የሚያደርገው ወደ ጌታ በመጣ ቁጥር ሁልጊዜ አዳዲስ ሰዎችን ይዞ መምጣቱ ነው። ናትናኤልን ወደ ክርስቶስ ያመጣው እርሱ እንደነበር ይታወሳል። ኢየሱስን ለማየት የፈለጉት ግሪካውያን መጀመሪያ የመጡት ወደ ፊሊጶስ ነበር። ይህ በጣም ያስገርመኛል። ረጋ ያለና ጭምት ቢሆንም ሰዎችን ግን ወደ ጌታ ያመጣ ነበር። ጎበዝ አገልጋይ ነው። አሁን ደግሞ ጌታ ሆይ አብን አሳየንና ይበቃናል በማለት ባቀረበው ጥያቄ የእያንዳንዳችንን የልብ መሻት ነበር ያንጸባረቀው። አድማጮቼ፣ እስቲ የግል ሕይወታችሁን በተመለከተ ጥያቄ ላቅርብላችሁ። በዚህ ሕይወት እያላችሁ በጣም የምትፈልጉት ነገር ምንድን ነው? የሕይወታችሁ ዋና ዓላማ ምንድን ነው? ሀብታም መሆን ነው የምትፈልጉት? ወይም ዝነኞች ልትሆኑ ነው የምትፈልጉት? ልጆቻችሁን በሚገባ ልታስተምሩ ነው የምትፈልጉት? ወይስ በጌታ መንገድ ልታሳድጓቸው ነው የምትፈልጉት? ዓላማዎቻችን ትክክልና ተገቢም ሊሆኑ ይችላሉ። ይሁን እንጂ ከዓላማዎች ሁሉ የሚበልጠው ይህ ፊሊጶስ ያቀረበው ነው። ጌታ ሆይ አብን አሳየንና ይበቃናል አለ። በቃ እኔም ይህንን እደግፋለሁ ወዳጆቼ፣ የእናንተን ምርጫ ግን አላውቅም። ኢየሱስም አለው፣ አንተ ፊሊጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል፣ እንዴትስ አንተ አብን አሳየን ትላለህ? አለው ጌታ ኢየሱስ ክርስቶስ። ቁጥር 9ን ልብ ይሏል። በብሉይ ኪዳን ዘመን ሙሴ የእግዚአብሔርን ክብር እንዳየ፣ ኢሳይያስም የእግዚአብሔርን ክብር ራእይ እንዳገኘ ፊሊጶስ ያውቃል። አንዳንዶች እንደሚያስቡት ኢየሱስ የሰጠው መልስ ተግሣጽ አዘል ነው አልልም። ጌታ ብዙ የተለያዩ ታምራት እንዳደረገ ነው ለፊሊጶስ የሚነግረው። ምንም እንኳ እንደ ሙሴና ኢሳይያስ የእግዚአብሔርን ክብር ባያይም ኢየሱስን አይቶታል። ያደረጋቸውንም ድንቅ ታምራት አይቷል። ፊሊጶስ ማየት የሚወደውን ሁሉ በክርስቶስ አይቷል። በክርስቶስ ውስጥ ከብሉይ ኪዳን የበለጠ የእግዚአብሔር መገለጥ አለ። ስለዚህም ፊሊጶስ እግዚአብሔር በሥጋ ተገልጦ ለሦስት ዓመታት አይቶታል። ኢየሱስን በተመለከተ የዕብራውያን መልእክት ጻፊ እርሱ የክብሩ መንጸባረቅና የባሕሪው ምሳሌ እንደሆነ ይናገራል። ዕብራውያን ምዕራፍ 1 ቁጥር 3ን በኋላ ተመልከቱ። ዕብራውያን ምዕራፍ 1 ቁጥር 3 እኔን ያየ አብን አይቷል ሲል እኔና አብ በመልክና በአካል አንድ ነን ማለቱ ሳይሆን በኃይሉ በባሕሪው በፍቅርና በሌሎችም ነገሮች ተመሳሳይ እንደሆኑ ለመናገር ነው። እግዚአብሔር መንፈስ ነው። የሚሰግዱለት ሁሉ በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል ይላል ቃሉ። ዮሐንስ ምዕራፍ 4 ቁጥር 24ን ተመልከቱ። ስለዚህም በእግዚአብሔር ማየት የምትችለውን ነገር በሙሉ በእኔ አይተሃል ማለቱ ነው ጌታ። መቼም ቢሆን እግዚአብሔርን ያዩ አንድስ እንኳ የለም። በአባቱ ቅፍ ያለ አንድ ልጅ እርሱ ተረከው የሚለውን ቃል ደግሞ ዮሐንስ 1 ቁጥር 18 ነው የምናገኘው። ማየት የምንችለው ኢየሱስ ክርስቶስ ነው እንጂ እግዚአብሔርን አይደለም። ከርሱ ጋር ለዘላለም እንኖራለን። እርሱን የሚወዱ ሁሉ ዋናው ዓላማቸው እርሱን ማወቅ ነው። ቁጥር 10 ደግሞ እንዲህ ይላል፣ እኔ በአብ እንዳለው አብም በእኔ እንዳለ አታምንምን? እኔ የምነግራችሁን ቃል ከራሴ አልናገረው፣ ነገር ግን በእኔ የሚኖረው አብ እርሱ ሥራውን ይሠራል እያለ ያስረዳል። እዚህ ላይ ኢየሱስ ስለሚናገረው ቃልና ስለሚሠራው ሥራ ምስክርነት እየሰጠ ነው። ቃሉም ሥራውም አንድ ናቸው፣ ሁለቱም እኩል ናቸው፣ አንዱ ከሌላው አይበልጥም። የኔና የናንተ ችግር ግን ቃልና ሥራችን አለመጣጣሙ ነው። ትልልቅ ቃላትን እንናገራለን፣ በጣም ደስ የሚያሰኝ ምስክርነት እንሰጣለን። ይሁን እንጂ አንዳችንም ብንሆን ፍጹም አይደለንም። ለዚህ ነው እያንዳንዱ ክርስቲያን መናዘዝ ያለበት። ከምዕራፍ 13 እንደተመለከትነው ከኢየሱስ ጋር ኅብረት እንድናደርግ ከተፈለገ አስቀድሞ እርሱ ሊያጥበን ይገባል። ብዙ ክርስቲያኖች ከጌታ ጋር ያላቸው ኅብረት የሚቋረጠው በሁሉም ነገር ትክክል ነን ብሎ ስለሚያስቡ ነው። ሥራቸውና ቃላቸው ግን እርስ በርሱ ይቃረናል። ይህን ልንናዘዝ ይገባል። ወዳጆቼ የምንናገረውንና የምንመሰክረውን ቃል ሆነን ለመገኘት እግዚአብሔር ለተለት ይርዳን።
የዘወትር አድማጫችንና ደንበኛችን አቶ አጋሪ ለሜሳ ከነቀምቴ የጻፉልን ደብዳቤው ተደርሶናል። በጌታ የተወደዱ ወንድማችን አቶ ዋጋሪ ለሜሳ፣ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ ባሉበት ስፍራ ይብዛሉ ይጨመርልዎትም ይያልን ነውኛም ሰላምታችንን በዚህ ባየር ሞገድ በራዲዮ አማካኝነት እናቀርብልዎታለን። ባሉበት ስፍራ ሆነው ይህንን ዝግጅታችንን ለረጅም ዓመታት ሲከታተሉ እንደቆዩ እናውቃለን። አዎ ዳዊት እንዲህ አለ፣ ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ፣ ከጥፋት ጉድጓድ ከረግረግም ጭቃ አወጣኝ፣ እግሮቼንም በድንጋይ ላይ አቆማቸው፣ አረማመዴንም አጸና፣ አዲስ ዝማሬን ለአምላካችን ምስጋና ባፌ ጨመረ ይላል። ከደረሰበት ብዙ ውጣ ውረድና ፈተና የተነሳ ጠላት እንደ ተመኘው ሳይናወጡ ሳይረበሹ እግዚአብሔር ደግሞ እግሮቾን አጽንቶ አቁሞ አረማመዶንም አሳምሮ ዛሬ የምስጋናን ቃላት ባንደበቶ የጨመረ እግዚአብሔር ታላቅ ነውና ስሙን ከፍ ከፍ እናደርጋለን። ወንድማችን አቶ አጋሪ እግዚአብሔርን ምን ይሳነዋል? እኛ ብዙን ወጥናለን፣ ብዙን እናቅዳለን። የእግዚአብሔር ሐሳብ ግን ሌላ ነው። በእግዚአብሔር ሐሳብ ውስጥ መታቀፍ ግን ከሁሉ ይበልጣል። ያኑ አስፈላጊው ዋናውም ነገር እግዚአብሔር ሆይ በጎ ሐሳብህ ዓላማ በሕይወቴ በኑሮዬ ይከናወን ይፈጸም ማለት እርሱን ደጅ መጥናት እርሱን መጠባበቅ ከሁሉም የበለጠ ሰላም ከሁሉም የበለጠ መድኃኒት ነው። እግዚአብሔር ደግሞ ይህንን አውቆ አዲስን ዝማሬ አዲስን ምስጋና ባፎ ጨምሯልና እግዚአብሔርን በእውነት እጅግ አድርገን እናመሰግናለን። በሕይወቶ ስለ ተከናወነውና እግዚአብሔር ስላደረገው ነገር ከደብዳቤው ተመልክተን አምላካችንን በእውነት እጅግ አድርገን አመሰገንን። አቶ አጋሪ ለእኛ የሚበጀንን አዎ እግዚአብሔር ያውቃልና በእርሱ ውስጥ እንታቀፍ። ሰላም
ታውቃለህ ለሞት ላመህ ታሳልፈኛለህ ከርቷል መሰጀሬ ሁሉም ባንተ ትዬ የናዘዝየበት ጋሻ መከታዬ